ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
መከላከያ ኃይል ዩኒፎርም ለብሶ ወይም ደግሞ የኦሮሚያ ክልል ልዩ ኃይል የመከላከያ ዩኒፎርም ለብሶ አማራ ክልል ውስጥ እንደገባ እናቃለን። እና ዋናው መሆን ያለበት ምንድነው? የአማራ ልዩ ኃይሎች ሆኑ ፋኖ ራሱ ህዝቡ፣ ምክንያቱም ሁሉንም ነው እናስፈታለን ያሉት እነ ብርሃኑ። በአጠቃላይ አማራውን አስፈትቶ አንገቱን አስደፍቶ የፈለጉትን እንዲያደርጉና በቃ የአማራን ህዝብ እንዲያጠፉ ነው እነሱ የሚፈልጉትና ሁሉ ትንሽ ትልቅ ሳይል የአማራ ህዝብ ይህንን ትግል የህልውና ትግል መቀላቀል አለ። ልዩ ኃይል አካላት የአማራ ክልል ልዩ ኃይል ማለት ነው የሰለጠኑ ስለሆኑ ህዝቡን በያሉበት በየሄዱበት በየደረሱበት እያሰለጠኑ ሊያዘጋጁት ይገባል። እና የአብይ የኦነግ ኃይል በየቦታው እየተበታተነ ስለሆነ ለመመከት እኔ ከባድ አይመስል። በተለይ ሂቴንድራን በሚባለው በደፈጣ ውጊያ በዛ መልክ መሬቱን ስለሚያውቁት ሀገሩ የነሱ ስለሆነ የአማራ ክልል ህዝብ ማለት ነው በአጠቃላይ በኦነጉ ኃይል ላይ ከፍተኛ ጉዳት ሊያደርሱ ይችላል። መርሳት የሌለብን አብዛኛው የኦነጉ ኃይል ወጣቶች፣ ኤክስፔሪየንስ የሌላቸው ምናልባትም በቂ ስልጠና የሌላቸው የአካባቢው ቋንቋ የማይችሉ ስለሆነ በቀላሉ ሊመቱ የሚችሉ በቀላሉ ሊንበረከኩ የሚችሉ ስለሆነ እንዳልኩት ቀደም ብዬ ልዩ ኃይሉ ፋኖ ህዝቡ መሃል ገብቶ ሚሊሻውም ጭምር በተወሰነ ደረጃ ልምድ ስላለው እነዚህን ኃይሎች እነዚህን አማራን ለመጨረስ አብይ አህመድ እና ብርሃኑ ጁላ ወደ አማራ ክልል ያዘመቷቸውን ኃይሎች እዛው እንደገቡ እንዲቀሩ ማድረግ አለ። ይሄ ደግሞ ከባድ አይደለም። በእውነቱ ለመናገር ፋኖም ልምድ አለው፣ የአማራ ክልል ልዩ ኃይል በየቦታው የተበታተነው ልምድ አለው፣ ሚሊሻ ልምድ አለው። በአጠቃላይ የአማራ ክልል ህዝብ ደግሞ በተፈጥሮ በአብዛኛው ስለ ጦርነት የሚያውቅ ነው። ከአሁን ቀደም የተዋጋ ነው በደርግም ጊዜ ኋላም እንደዚሁም ደግሞ ከመሳሪያ ጋር አብዛኛው ያደገ ስለሆነ እነዚህን ቆርጦ ከተነሳ እነዚህን የወረሩትና የኦነግ ኃይሎች የማንበረክክበት ምክንያት አይታየኝም። የህዝባዊ የአማራ ህዝባዊ እምቢተኝነት ብዙ ጠላቶች አሉት። እንዳይሳካ የሚፈልጉ 24 ሰዓት የሚሰሩ ጠላቶች አሉት። ኦህዴድ ወይም ደግሞ ከኦሮሙማ ወይም ከአብይ አገዛዝ ጋር ልዩነት አለን እያሉ እስከዛሬ ድረስ በስሩ ያገለግሉ የነበሩ አካሎች የተቃወሙ እየመሰሉ እርግጥ አንዳንዶች ነገሮች አብይ የሚሰራቸውን አልወደዷቸውም፣ ምክንያቱም ስላታለላቸውና ግን ደግሞ እነሱ በፈቃደኝነት ስለተታለሉ ከ1.5 ሚሊዮን ህዝብ በላይ እየፈጀ እያዩ ከተማዎችን እያወደመ እያዩ ዘር ማጥፋት ላይ እየተሳተፈ እያዩ ቤቶች አዲስ አበባ ውስጥ እያፈረሰ እያዩ ዝም ብለው ከቆዩ በኋላ በቅርብ ጊዜ ድምፃቸውን ያሰማሉ። ከነሱም ውስጥ አንዱ ቅድም እንደተከስከው አንደኛ ታማኝ በየነ ነው። ታማኝ በየነ በመሰረቱ ጸጥ ብሎ የከረመ ሰው ቢመስልም ውስጡን ግን እየሰራ እንደሆነ ለአብይ እያገለገለ እንደሆነ ፍንጭ የሰጠበት ሁኔታ አለ፣ በቅርብ ወጥቶ ከተናገረው ውስጥ ማለት ነው። ሌላው ኢዜማ ነው። ኢዜማ የአብይ አገልጋይ ሆኖ ለረዥም ጊዜ የአብይን ጥፋት እየሸፈነ ከፍተኛ አገልግሎት ያደረገለት አካል ነው። በብርሃኑ ነጋ የሚመራው አንዱዓለም አራጌ እና በየሺዋስ አሰፋ እና ሌሎችም ኋላ ላይ ምርጫ ሲደረግ የተመረጡ አዳዲሶች አሉ እናውቃለን። ስለሚያገርን ሰዎች የምትገደለ አንድ ኢትዮጵያን ስላለ የምትገደለ በዘር ተለይታ የምትታረደ በገዛ ሀገር ላይ የምትሳደደ ትግስትም ልካለ
ሚያዝያ 14 ቀን 2015 ሰላም ጤና ስትልኝ ክብራትና ክብራን አድማጮች ጋሻ የአማራ ድምፅ ራዲዮ የዕለት ሰንበት ፕሮግራም ይዘን ቀርበናል። የዕለት ዋና ዋና ዜናን ከዕለታዊ የውይይት ፕሮግራም ጋር አካተን ተዘጋጅተናል። ፕሮግራም አዘጋጅቶ የሚያቀርብላችሁ እንደስን ተክሉ ነኝ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትዘልቁ ዘንድ በአክብሮት ጋብዛለሁ። መልካም ቆይታ። በቅድሚያ ማርስተ ዜና፣ በአርበኛ መሳፍን ተስፉ ላይ የተከፈተው ጥቃት መክሸፉ፣ በሶስት ወር ውስጥ አማራን አይደለም ትጥቁን ቀበቶንም አስፈትተን ተገዢ ባሪያ እናደርጋለን በሚል ድንፋታ የአብይ መራሹ ቡድን፣ ክልሉን በኦነጋዊ ሰራዊት ማጥለቅለቁ፣ የአማራ ወጣቶች የአማራን የሽምግልናን ባህል በማበላሸትና ለግል ጥቅም መጠቀሚያ ለማድረግ አስታራቂንን በሚሉ ሽማግሌና የሃይማኖት መሪ ተብዮች ላይ እርምጃን እንደሚወስዱ ማስጠንቀቃቸው፣ ባርዳርንና ጎንደርን ጨምሮ ፋሽስቱ የአብይ መራሹ ቡድን በርካታ ሄሊኮፕተሮችን በአየር ላይ በማብረር በህዝባችን ላይ የፍርሃት ስነ ልቦና ለመፍጠር እየጣረ መሆኑን፣ በአሁኑ ሰዓት የአማራ ክልል ሙሉ በሙሉ መሪ አልባ መሆኑን በዝርዝር የምናቀርብላችሁ የዕለቱ መረጃዎቻችን ናቸው። ዜናውን በዝርዝር የጎንደር አማራ ፋኖ መሪ አርበኛና ፋኖ መሳፍን ተስፉ ከተቀነባበረ ግድያ አምልጠዋል በማለት የአማራ ወጣቶች ማህበር አስታወቀ። በአርበኛ ፋኖ መሳፍን ተስፉ በኩል ለማረጋገጥ ያደረግነው ሙከራ ባለመሳካቱ ማረጋገጥ አልተቻለንም። ሆኖም የአማራ ወጣቶች ማህበር ባሰራጨው አጭር መረጃ መሰረት አብይ መራሹ ኦህዴዳዊው ጸረ አማራ ቡድን ታላቁን አርበኛ መሳፍን ተስፉን ለማስገደል ለዳባት በቅርብ ርቀት ላይ በምትገኘው ቀበሌ በኩል ያደረገው የማጥቃት ሙከራ በቁርጥ ቀን ልጆቻችን የአማራ ፋኖዎች ከፍተኛ ተጋድሎ በቀላሉ ሊከሽፍ ችለዋል በማለት ገልጸዋል። በአርበኛ ፋኖ መሳፍን ተስፉ ላይ ያተኮረ ዘመቻ ሲከፈት በአንድ ሳምንት ጊዜ ውስጥ ይህ ለሶስተኛ ጊዜ ሲሆን ሶስቱንም ጊዜ ፋኖቻችን ወደ ስፍራው የገባውን ጨፍጫፊ የአብይ ሰራዊት ኦፕሬሽን ማክሸፍ እና የገባውንም ገዳይ ታጣቂ መደምሰሳቸው ይታወቃል። የአማራ ወጣቶች ማህበር በማያያዝ አርበኛ ፋኖ መሳፍን ተስፉ ላይ የተሰነዘረው ጥቃት በመላው አማራ ህዝብ ላይ የተቃጣ ጥፋት መሆኑን መላው የአማራ ህዝብ የሚረዳው ሀቅ ነው በማለት የዘመቻውን እድምታ ገልጿል። በተያያዘ ዜና ቅዳሜ ዕለት ሚያዝያ 14 ቀን የአማራን ከተሞች ሄሊኮፕተርና ተዋጊ ጄቶች በማብረር የአማራን ህዝባዊ በገሬነት ስነ ልቦና ላይ ፍርሃት ለመርጨት አብይ መራሹ ፋሽስታዊ የኦህዴድ ቡድን ሲጥር እንደዋለ የጋሻ ምንጮች አስታውቀዋል። በመላው የአማራ ግዛት ውስጥ ከሰሜን ሸዋ እስከ ሰሜን ወሎ፣ ከጎጃም እስከ ጎንደር በገፍ እንዲሰማራ የተደረገው ኦህዴዳዊው የኦነግ ሰራዊት ከአማራ ህዝብ እየተሰጠው ባለው የአጸፋ እርምጃ እጅግ በመደናገጥ ምድር ላይ ያለውን ታጣቂ በየከተማው ምሽግ እንዲቆፍር በማዘዝ በሰማይ ደግሞ ተዋጊ ጄቶችንና ሄሊኮፕተሮችን በማብረር ምድር ላይ በፍርሃት ለተሞላው ኦነጋዊው ታጣቂ የሞራል ድጋፍ ለመስጠት መገደዱን ከምንጮቻችን ያገኘነው መረጃ ያመለክታል። በዚህ መሰረት በሰራዊቱ ውስጥ የተነሳበትን የመንፈስ መናወጥና በአማራ ህዝብ በኩል የተነሳበትን የጥሎ የመውደቅ ግብግብ ተዋጊ ሄሊኮፕተሮቹን በደሴ፣ በኩምቦልቻ፣ በገራዶ፣ በባህርዳርና በጎንደር ሲያበር እንደዋለ ምንጮቻችን የገለጹ ሲሆን በሰሜን ሸዋ ደግሞ በሸዋሮቢት ከፍተኛ ምሽግ በመቆፈር ላይ እንዳሉ ማወቅ ተችሏል። የአማራን የሽምግልናን ባህል ለማበላሸት በሚነሱ ሽማግሌና የሃይማኖት መሪ ነን ባዮች ላይ እርምጃ እንደሚወስዱ የአማራ ወጣቶች አስጠነቀቁ። ሽምግልና የአማራ ህዝብ የተከበረ ባህላዊ እሴት ነው ያሉት የአማራ ወጣቶች ይህንን የተከበረ ባህላዊን እሴት ለግል ጥቅም ለማዋል በሽማግሌ ስም የአማራን ህዝብ ትጥቅ እናስፈታለን ብለው በሚንቀሳቀሱ የሀገር ሽማግሌና የሃይማኖት መሪ ነን ተብዮች ላይ የማያዳግም እርምጃ እንደሚወስድ በጽኑ በማስጠንቀቅ ከድርጊታቸው እንዲቆጠቡ በማለት በጽኑ አስጠንቅቋል። የአማራ ወጣቶች በጎንደር፣ በባህር ዳር፣ በደሴ፣ በደብረ ብርሃን እና በሌሎች የአማራ ከተሞች ላይ በበተኑት ወረቀት እያንዳንዱ አማራ በሀገር ሽማግሌና በሃይማኖት መሪ ነኝ ስም ትጥቅ ፍታ የሚል ሰው ሲያገኝ ፈጣን እርምጃ እንዲወስድበት በማለት ጥሪም አቅርቧል። በአብያ መድና በብራኑ ጁላ አማራን ተጥገፎ ለማምረከክና አማራን ለመጨረስ ወደ አማራ ክልል የተላከው ኦህዴዳዊውን ገዳይ ሰራዊት የአማራ ህዝብ በገባበት እንዳይወጣ አድርጎ መደምሰስ አለበት። ለመደምሰስ የሚያስችለውንም አቅምና አጋጣሚን አማራው ይዟል በማለት አቶ ዑመር ሸፋ ገለጹ። በጋሻ አማራ ራዲዮ ውይይት ፕሮግራም ተካፋይ የሆኑትና የኢትዮጵያ ሙስሊሞች ንቅናቄ ህብረት በሰሜን አሜሪካና የዲሲ የጋራ ግብረ ኃይል አመራር አባል የሆኑት አቶ ዑመር ሸፋ አማራ በታሪኩ ከደርግ ጊዜ ጀምሮ በኢህአዴግና አሁን በብልጽግና በጦርነት የመፈተን ታሪክና ልምድ ያለው ህዝብ መሆኑን ጠቅሰው ዛሬ ማንነቱን ሊያጠፋ ደጁ ድረስ የመጣን የፋሽስቱን አብይ መራሹን የኦህዴድ ጨፍጫፊን ሰራዊት አማራው ትንሽ ትልቅ ሳይል ሆ ብሎ በመውጣት የመጣበትን ጠላት በቀላሉ መክቶ ማንበርከክ ይቻላል በማለት ገልጸው፣ በወሳኝነት የሚያስፈልገው ግን የህዝቡ ቁርጠኝነት ብቻ ነው በማለት በውይይታችን ቆይታ ተናግረዋል። አማራው በሚያውቀው መሬት ቀይና ስፍራ በቋንቋ በጦርነት ልምድና ብቃት እዚህ ግባ የሚባል እውቀት የሌለውን ኦህዴዳዊውን የአብይና የብርሃኑ ጁላን ሰራዊት በገባበት የአማራ ምድር በልዩ ኃይሉ በፋኖ በሚሊሻውና በአጠቃላይ ነፍጥ በታጠቀው አማራ ለግድያ በገባበት ምድር ተቀብሮ እንዲቀር ለማድረግ ለአማራ ይቻለዋል በማለት በአጽንኦት ገልጸዋል። አብይ አህመድ በግል ጠባቂ ብርሃኑ ጁላ በኩል አማራን አይደለም ትጥቁን ቀበቶን አስፈትተን ለባርነት እንዳደርገዋለን በሚል እብሪታዊ ድንፋታ በሶስት ወር ውስጥ የሚጠናቀቅ ዘመቻ ውጆ አማራን በኦነጋዊው የኦህዴድ ሰራዊት ማጥለቅለቁ ይታወቃል። ይህንን ሁኔታ በቅርበትና በጥልቀት ከሚከታተሉት ውስጥ አንዱ የሆኑት አቶ ዑመር ያላቸውን ወታደራዊ ፖሊስ ልምድና ትምህርት መሰረት በማድረግ ወደ አማራ ክልል የገባውን የኦህዴድን ሰራዊት ልዩ ኃይሉና ፋኖ በተቀናጀ ሁኔታ በደፈጣ ጥቃት ሂት ኤን ራን ስልት በመጠቀም የአማራ ምድር የጠላት መቀበሪያ ማድረግ የሚቻልበት ሁኔታ ነው ያለው በማለት የተቀናጀ ህዝባዊ የህልውና ጥቃት በገባው ሰራዊት ላይ እንዲነሳ አስገንዝበዋል። ክቡራን አድማጮቻችን፣ ከአቶ ዑመር ሸፋ ጋር የአማራን ህዝባዊ እምቢተኝነት ትግል ለመጥለፍ በአሰፈሰፉ ኢዜማውያን ጉዳይና በአማራ አሁናዊ ትግል ላይ ያደረግነውን ውይይት ከመሸጋገሪያ ሙዚቃ በኋላ አቅርበናል። ትከታተሉ ዘንድ በአክብሮት ጋብዘናል። መልካም ቆይታ።
ያሙታን አባቴኛ ሞታለ ያሙታን ስሚያወጡለታለ ያሳዩ የነፃነት ጀንበረ ህመየን በያሙት ምን ነበረ ጣይቱ ወገድ ያለጭቱነ ትመስክር ለንጋትነት ሁነ ባላገር ደጀንቲ ታውራሪነ ላላገር እየሞተ ኗሪ
ኢትዮጵያዊነት አንድን ሁርሰት ተለው ትንክተኛ ካለገን መክት ፈላ ባለው አለፈ ያባቱ ልጅ ከነሙሉ ክብሬን ተወርዋሪ ኮኮብ ወይ ፈንክች አጀረን ወይ ፈንክች ወይ ፈንክች ያባቱ ልጅ እንዳትፈራተ ክብሬን ማንነቴን አትንኩኛል እንጂ መዘሎ ይገባል ከሰዋር ወደጅ በኢትዮጵያዊነት ፈኖ አይሰጥም እጅ የሰሜን የምዕራብ የደቡብ ምስራቁ ጥንቱን ለአንድነቷ እንደተወደቁ ከውሮን የሚነካ የደፈራችሁ ደም ከፍ በል ሰንደቋ አንድ ኢትዮጵያ ትቅደም
ክብሯትና ክብራን አድማጮቻችን ይህ ዞትር እሁድ ማክሰኞ ሐሙስና ቅዳሜ የሚተላልፍላችሁ ጋሻ የአማራ ድምፅ ራዲዮ የዕለት ሰንበት ሚያዝያ 15 ፕሮግራም ክፍል 2 ፕሮግራማችን ነው። ክብሯንና ክብራን አድማጮቻችን በክፍል 2 የውይይት ፕሮግራማችን ባልደረባችንና የውይይት ፕሮግራም እንግዳችን አቶ ኡመር ሸፋ የኢትዮጵያ ሙስሊሞች ንቅናቄ ህብረት በሰሜን አሜሪካ እና የዲሲ የጋራ ግብረ ኃይል አመራር አባል ውይይት ለማድረግ ስቱዲዮ ተገኝተዋል። ወንድም ኡመር እንኳን ለኢድ አልፈጥር 1444ኛው ኢድ አልፈጥር በዓል አደረሳችሁላለሁ። በዚሁ አጋጣሚና እንኳን ሰላም መጣ ወንድሜ።
ወንዴ በጣም አመሰግናለሁ። ያው የኢድ በዓላችን ትናንትና ተከብሮ ውሏል። በጣም ደስ የሚል ነበር። ውጭ ያለ ነው ማለት ነው፣ አገር ቤት ያለው ሁኔታ የተለየ ነው። እንደገና እንኳን ያደረሰ ስላልከኝ በጣም አመሰግናለሁ ወንዴ።
ክብራን አድማጮቻችን ባለፈው ሳምንት የክርስቲያኖችን የትንሣኤን በዓል ዕለት ነበረ ፕሮግራማችን የተላለፈው። በዕለቱ እኛም እንኳን አደረሳችሁ ብለናል ለመላው የክርስትና እምነት ተከታይ። ዛሬም በዚሁ አጋጣሚ ምንም እንኳን ኢድ አልፈጥር በዓል አርብ ዕለት የተከበረ ቢሆንም እንደ ጋሻ የአማራ ድምፅ ራዲዮ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1444ኛ ኢድ አልፈጥር በዓል በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። ወንድም ኡመር ብርሃኑ ጁላ አማራን አይደለም ትጥቁን ቀበቶን እናስፈታለን ብሎ ከአለቃው አብይ ጋር ወስኗል። በሶስት ወርም ልዩ ኃይሉንና ፋኖን ብቻ አይደለም አጠቃላይ የአማራን ታጣቂ አርሶ አደሩን ሚሊሻውን ሁሉንም እናስፈታለን ብሎ ዘመቻ ተጀምሯል። ይህንም በተመለከተ በጎጃም፣ በወሎ፣ በጎንደር፣ በሸዋ በርካታ ዘመቻዎች እየተካሄዱ ነው እና ህዝባችን ይህንን በምን መልኩ ነው ሊያከሽፍ የሚችለው ብለ ሀሳብ የምታቀርበው?
በጣም ጥሩ። እርግጥ ይሄ ብዙ መስሎች ሊኖሩት ይችላሉ። ህዝቡ በአንድ ላይ መስራት አለበት፣ እየተናበበ መስራት አለበት። ሁለተኛ እኔ እንደሚመስለኝ ይህንን የነዚህን ሰዎች የነዚህን ወንበዴዎች የነዚህን ዘረኞች የነዚህን የአማራን ህዝብ ለመጨረስ ታጥቀው የተነሱ ሰዎች አላማ ለማክሸፍ የአማራ ህዝብ ከሌሎች ጋር አብሮ መስራት ይኖርበታል። ብቻውን ሳይሆን ሌሎችም ላይ ተመሳሳይ ሁኔታ በተወሰነ ደረጃ እየደረሰ እንደሆነ እያየን ነው። ለምሳሌ በደቡብ ክልል በጉራጌ ላይ፣ በስልጤም ላይ፣ በሌሎችም ላይ የተቃጡ ሁኔታዎች አይተናል። ቀደም ሲል በወላይታ ላይ ወላይታ ወገኖቻችን ላይ እንደዚሁም በሲዳማ በኩል ተመሳሳይ ሁኔታ በተወሰነ ደረጃ እየተፈጠረ እንደሆነ እናውቃለን። ስለዚህ አንደኛ የአማራ ህዝብ ከሌሎች ጋር እየተናበበ መስራት ይኖርበታል። ሁለተኛ ያሉትን ድርጅቶች እየተናበቡ እንዲሰሩ የአማራ ድርጅቶች ማለት ነው፣ ውጭም ያሉት ውስጥም ያሉ እንደዚሁም ተጽዕኖ ፈጣሪ ግለሰቦች ያሉት የታወቁ ለህዝቡ ሽንጣቸውን የገጠሩ እስከዛሬ ድረስ ድምፅ የሆኑት አሉ። እነዛም አንድ ላይ ሆነው መስራት ይኖርባቸዋል። በውጭ ያለው በተለይ በአማራ ላይ የሚሰነዘረውን ጥቃት አሁን እየቀጠለ ያለበት ሁኔታ ነው ያለው። የውጭው ዲያስፖራ ያለው አማራ ከሌሎች ጋር ሆኖ ይህንን ለዓለሙ ማህበረሰብ ማሳጣት ይኖርበታል። ምክንያቱም እነዚህ ሰዎች ይህን ስራቸውን ፈጽመው በሚጨርሱበት ጊዜ እኔ በእርግጠኝነት መናገር እችላለሁ፣ ከተሳካላቸው ብዙ አማራዎች ህይወታቸው የሚያጡበት ሁኔታ አለ እና ይህንን የምንከላከልበት አንዱ መንገድ በዲፕሎማሲ መንገድ ሊሆን ይችላል። አገር ቤት ውስጥ ያሉት ደግሞ ለምሳሌ የአማራ ልዩ ኃይል መሳሪያውን እንደያዘ በየቦታው ሰርጎ ገብቷል የሚለውን ቃል አስምርበት እና ምን ማለት ነው? ይሄ የመከላከያ ኃይል የኦነግ ኃይል አክቹዋሊ የኦነግ ኃይል የመከላከያ ኃይል ዩኒፎርምን ለብሶ ወይም ደግሞ የኦሮሚያ ክልል ልዩ ኃይል የመከላከያ ዩኒፎርም ለብሶ አማራ ክልል ውስጥ እንደገባ እናቃለና ዋናው መሆን ያለበት ምንድነው በያሉበት ልዩ ማለት እነዚህ የተበታተኑት የአማራ ልዩ ኃይሎች ሆኑ ፋኖ ራሱ ህዝቡ ምክንያቱም ሁሉንም ነው ትጥቅ ለማስፈታለን ያሉት ነብርሃኑ አጠቃላይ አማራውን ትጥቅ አስፈትቶ አንገቱን አስደፍቶ የፈለጉትን እንዲያደርጉና በቃ የአማራን ህዝብ እንዲያጠፉ ነው እነሱ የሚፈልጉትና ሁሉ ትንሽ ትልቅ ሳይል የአማራ ህዝብ ይህንን ትግል ይህሉ ናትግል መከላከል አለ አሁን በየቦታው የተበተኑት የልዩ ኃይል አካላት የአማራ ክልል ልዩ ኃይል ማለት ነው የሰለጠኑ ስለሆኑ ህዝቡን በያሉበት በየሄዱበት በየደረሱበት ያሰለጥኑ ሊያዘጋጁት ይገባል እና የአብይ የኦነግ ኃይል በየቦታው እየተበታተነ ስለሆነ ለመመከት እኔ ከባድ አይመስል በተለይ ሂቴንድራን በሚባለው በደፈጣው ውጊያ በዛ መልክ መሬቱን ስለሚያውቁት ሀገሩ የነሱ ስለሆነ የአማራ ክልል ህዝብ ማለት ነው በአጠቃላይ በኦነግ ኃይል ላይ ከፍተኛ ጉዳት ሊያደርሱ ይችላል መርሳት የሌለብን አብዛኛው የኦነግ ኃይል ወጣቶች ኤክስፒሪየንስ የሌላቸው ምናልባትም በቂ ስልጠና የሌላቸው የአካባቢው ቋንቋ የማይችሉ ስለሆነ አንዳንዶቹ እንደምንሰማው መሳሪያቸውን እየሸጡ ወደ ተለያየ ቦታ እየሄደ ነው ወደ ሱዳንም እየወጡ ነው የሚል እንሰማለና በቀላሉ ሊመቱ የሚችሉ ይሄ ነው እንግዲህ ዋናው ነገር በቀላሉ ሊመቱ የሚችሉ በቀላሉ ሊበረከኩ የሚችሉ ስለሆነ እንዳልኩት ቀደም ብዬ ልዩ ኃይሉ ፋኖ ህዝቡ መሃል ገብቶ ሚሊሻውም ጭምር በተወሰነ ደረጃ ልምድ ስላለው እነዚህን ኃይሎች እነዚህን አማራን ለመጨረስ አብይ አህመድና ብርሃኑ ጁላ ወደ አማራ ክልል ያዘመቷቸውን ኃይሎች እዛው እንደገቡ እንዲቀሩ ማድረግ አለ። ይሄ ደግሞ ከባድ አይደለም በእውነቱ ለመናገር በፍጹም ከባድ አይደለም። ፋኖም ልምድ አለው የአማራ ክልል ልዩ ኃይል በየቦታው የተበታተነው ልምድ አለው ሚሊሻ ልምድ አለው በአጠቃላይ የአማራ ክልል ህዝብ ደግሞ በተፈጥሮ በአብዛኛው ስለ ጦርነት የሚያውቅ ነው ካሁን ቀደም የተዋጋ ነው በደርግም ጊዜ ኋላም እንደዚሁም ደግሞ ከመሳሪያ ጋር አብዛኛው ያደገ ስለሆነ እነዚህን ቆርጦ ከተነሳ እነዚህን የወረሩትና የኦነግ ኃይሎች ማንበረከክበት ምክንያት አይታየኝም ግን ዋናው ቁርጠኛ መሆን አለ ይሄ በሽማግሌ በቀሳውስ በሸሆች ምናምን የሚባለውን ነገር በፍጹም መስማት የለበትም ካሁን ቀደም ዋጋ እንዳስከፈለው ደጋግመን አይተናል ባለፈው ቃለ ምልልሳችንም ላይ ሄደንበታል በፍጹም እንደዚህ ያሉ ማጭበርበሪያዎች መቀበል የለበትም በስተቀር ማን ነው ዶክተር ደረጀ ከበደ እንዳለው አንዳንዶቹ እርቅ የሚቀበሉት በቃ መታገል ስለማይፈልጉ ነው ብሏል እና ይችን እንደ ምክንያት ተጠቅመው ቻንሷን ይጠቀሙባትና በእርቅ በምናም በድርድ በሚባለው ተንበርክከው ያርፋሉና ይሄ ትክክል አይደለም ያለበት ሁኔታ አለ የህልውና ትግል ያደረግን ስለሆነ የህልውና አደጋ ደግሞ በህልውናው በአማራ ህልውና ላይ አደጋ የሰነዘረው አብይ አህመድና ኦነግ ሌሎቹ ኃይሎች ስለሆኑ እንዲሁም ህወሓትም ስለሆነ በምንም አይነት በህልውና ላይ የምትደራደርበት ምክንያት የለምና እስከመጨረሻው ድረስ መዋጋት ያስፈልጋል እነዚህን ኃይሎች እና ወጣቱ የአማራ ክልል ወጣት ይህንን መዋቅ አለበት ነገ የሚለው ቀን ሊመጣ እንደማይችል ይህንን ገዳይ ኃይል የፈለገውን እንዲያገኝ ካደረገው የአማራ ማህበረሰብ ነበር እንደም ታሪካዊ ቦታዎቹ እንደሚፈራርሱ ብቻ አዲስ አበባ ውስጥ የሆነውን እያየ ነው ከአዲስ አበባ ውስጥ ከሚሆነው መማር ይኖርብናል አዲስ አበባ ውስጥ እንዳትገባ ተብሏል መድረሻ ያለውም ሌላ አሁን ያለው መኖሪያው የአማራ ክልል ብቻ ስለዚህ ሌላ አማራጭ የለውም አጭሩ የህልውና ትግል ማድረግ አለበት ነው እና ይሄንን የተሳካ ለማድረግ በቂ ከዛም በላይ ግፍ ስለደረሰበት ግፉ ካላንገፈገፈ አሁን እንደፈለገው እንግዲህ ምንም ማድረግ አይቻልም ግን የተለየ ችግር አለበት ማለት ነው በስተቀር የሰው ልጅ ሆኖ የዚህን አይነት ግፍ መሸከም የለበትም እንዳውም እስካሁን ዘግይቷል ስለዚህ በዛ መልክ ቆርጦ ተነስቶ ትልቁም ትንሹም ወጣቱም አዛውንቱም ይህንን ወራሪ ኃይል እዛው በገባበት ማስቀረት አለበት የሚል አመለካከት አለኝ ወንዴ።
አመሰግናለሁ። ባለፈው ሳምንት ውይይታችን ላይ በአማራ ህዝባዊ እምቢተኝነት ንቅናቄና ትግል ውስጥ በሁለት ጎራ አገር ውስጥና አገር ውጭ ያለ የድጋፍ ድምፅ የሚስተጋባልና በዚህ ጉዳይ ላይ የአማራን ትግል ሊጠርፉ የሚችሉ ኃይሎች ተነስተዋል፣ ሊነሱም ይችላሉ በሚል እንደ ምሳሌነት የኢዜማ ግብረ አበሮችን ለምሳሌ እንደነ አንዳርጋቸው ጽጌን፣ ታማኝን የመሳሰሉትን ጠቅሼ በመጠየቅ እነሱ ላይ እያብራራህ ነበረ። ያቋረጥ ነው እና ኃይሎች የአማራን ትግል ጠርፈው ለመውሰድ ያስባሉ ብለህ ታምናለህ? ካመንክስ ከምን አንጻር ነው? ይሄንን ባለፈው እየተቋረጠብህን በመግለጽ ወደ አጠቃላይ ጥያቄና መልሳችን ብናመራ ወንድም ዑመር።
እሺ፣ በጣም አመሰግናለሁ ወንዴ። ይሄ ጥያቄ እርግጥ ካለፈው ጋር የተያያዘ ነው። አዎ፣ በእርግጥ የህዝባዊ የአማራ ህዝባዊ እምቢተኝነት ብዙ ጠላቶች አሉት። እንዳይሳካ የሚፈልጉ 24 ሰዓት የሚሰሩ ጠላቶች አሉት። አንደኛ መንግስት ራሱ በቀጥታ መንግስት ተብዬው ልበል፣ የኦሮሙማ ባለስልጣናት ተረኞቹ እነሱ ናቸው። ወይም ደግሞ ኦህዴድ በግልጽ ሀገሪቱን እየተቆጣጠረ ያለ በብልጽግና ፓርቲ ስም ቢሆንም ኦህዴድ ነው የሚቆጣጠረው ሀገሪቷን። ሌሎቹ ዝም ብለው ለይስሙላ እዛ የተካተቱ ናቸው። በተለይ የአማራ ብልጽግና እና አንደኛ ኦህዴድ ካድሬዎቹን አሰማርቶ ይህንን ትግል ወይም ህዝባዊ እምቢተኝነቱን ለመጥለፍ ከፍተኛ ጥረት እያደረገ ነው፣ እናውቃለን። ሁለተኛ ለጊዜው ከኦህዴድ ወይም ደግሞ ከኦሮሙማ ወይም ከአብይ አገዛዝ ጋር ልዩነት አለን እያሉ እስከዛሬ ድረስ በስሩ ያገለግሉ የነበሩ አካሎች የተቃወሙ እየመሰሉ እርግጥ አንዳንዶች ነገሮች አብይ የሚሰራቸውን አልወደዷቸውም፣ ምክንያቱም ስላታለላቸው እና ግን ደግሞ እነሱ በፈቃደኝነት ስለተታለሉ ከ1.5 ሚሊዮን ህዝብ በላይ እየፈጀ እያዩ ከተማዎችን እያወደመ እያዩ ዘር ማጥፋት ላይ እየተሳተፈ እያዩ ቤቶች አዲስ አበባ ውስጥ እያፈረሰ እያዩ ዝም ብለው ከቆዩ በኋላ በቅርብ ጊዜ ድምፃቸውን ያሰማሉ። ከነሱም ውስጥ አንዱ ቅድም እንደጠቀስከው አንደኛ ታማኝ በየነ ነው። ታማኝ በየነ በመሰረቱ ጸጥ ብሎ የከረመ ሰው ቢመስልም ውስጥ ውስጡን ግን እየሰራ እንደሆነ ለአብይ እያገለገለ እንደሆነ ፍንጭ የሰጠበት ሁኔታ አለ፣ በቅርቡ ወጥቶ ከተናገረው ውስጥ ማለት ነው። ሌላው ኢዜማ ነው። ኢዜማ የአብይ አገልጋይ ሆኖ ለረዥም ጊዜ የአብይን ጥፋት እየሸፈነ ከፍተኛ አገልግሎት ያደረገለት አካል ነው። በብርሃኑ ነጋ የሚመራው በአንዱዓለም አራጌ እና በየሺዋስ አሰፋ እና ሌሎችም ኋላ ላይ ምርጫ ሲደረግ የተመረጡ አዳዲሶች አሉ። እነዛ ሁሉ ታላቅ አገልግሎት ሲሰጡ የቆዩና የኦሮሞማን አገዛዝ በደንብ አድርገው ሲያጠናክሩ በደንብ አድርገው እንዳይነቃነቅ ስር እንዲሰጥ ያደረጉና ከፍተኛ ጥፋት በሀገሪቱ ላይ እንዲያደርስ ያደረጉ ናቸው። ቀደም ብዬ እንዳልኩት አንዳንዶቹ ያልተደሰቱበት ሁኔታ ስላለ እንደ ማፈንገጥ አይነት ምልክት ያሳዩበት ሁኔታ አለ። ነገር ግን የነሱ ህልውና ከአብይ አህመድ በስልጣን ላይ ከመቆየት ጋር የተያያዘ ስለሆነ እንደምንም ብለው ትንሽ አብይ አህመድ እነሱን በማያሳጣበት መንገድ እንዲሄድ ለማድረግ አንዳንድ ስራ ላይ የሚያውላቸውን ነገሮች እንደው ለስለስ ብሎ ስራ ላይ እንዲያውላቸው እነሱን በማያሳጣ መልክ የሚፈልጉ ይመስላሉ። በተለይ ኢዜማ ማለት ነው። እነ ታማኝ በየነ ከዛው ከኢዜማ ጋር የተያያዙ ናቸው። አንዳርጋቸው ጽጌ፣ አንዱዓለም አራጌ እርግጥ ለብርሃኑ ነጋን ለመተካት ውድድር ያደረገና ደህና ወጥቶ በመጨረሻ ብርሃኑ ነጋ በተለያዩ ሴራዎች ካሸነፈው በኋላ እውነተኛ ቢሆን ኖሮ ያንን ፓርቲ ለቆ መውጠት ሲገባው የፓርቲውን ውስጥ ደንብ ህግና ደንብ ማክበር አለብኝ፣ ስለዚህ የብዙዎቹን ድምፅ ስላገኘ ብርሃኑ ነጋ አሸንፏል፣ ስለዚህ እኔ ለሱ ወይም ለብዙሃኑ ድምፅ ፓርቲ ውስጥ ላሉት መገዛት አለብኝ ብሎ ያችን እንደ ምክንያት ጠቅሶ የቀረ ሰው ነው እዛው። እና እሱ እዛ ከገባ በኋላ ከቀረ በኋላ ይቅርታ ብዙ ጥፋቶች ደርሰዋል። ነገር ግን ንቅንቅ አላለም። ምንም እንኳ ሰውዬ ለረዥም ጊዜ እስር ቤት ቆይቶ ብዙ የተጎዳ ሰው እና ታላቅ አስተዋጽኦ ያደረገን ነው ቀደም ሲል እና ህዝብ ጮሆ ከእስር ቤት ያወጣው አንዳርጋቸው ጽጌን ቢሆን እንደዚሁ እና ሌሎችንም ጭምር። ነገር ግን እነዚህ ሰዎች ግለሰቦች የህዝብን ጥቅም በሚጎዳ መልክ፣ ህዝብን በሚያስፈጅ መልክ፣ የህዝብን ኑሮ በሚያመሰቃቅል መልክ ከአብይ ጋር ሆኖ የሰሩ ናቸው እና አሁን ራሳቸውን በተወሰነ ደረጃ ደህና አስመስሎ ለማቅረብ ህዝባዊ እምቢተኝነቱን ለመጥለፍ ጧትና ማታ እየሰሩ ያሉበት ሁኔታ አለ እና የህዝብ ወገን በመምሰል ለምሳሌ አንዳርጋቸው ጽጌ ረዘም ያለ ጽሁፍ እንዳወጣ ሰምተናል። አንዱ አለማራጌ ደግሞ ከኢዜማ ወጥቻለሁ ለቅቄያለሁ ብሎ ባለፉት 3 እና 4 ቀናት ወይም ሳምንት ሊሆን ይችላል መግለጫ አውጥቷል። ይሄ ሁሉ ቀልድ ነው። እንደውም እንደ ስላቅ አድርጌ ነው እኔ የማየው። በተለይ የአንዱ አለማራጌን ሁኔታ ብዙ ተስፋ የተጣለበት ሰው፣ ቅዱስ የተባለ ሰው፣ ህዝቡ እምነቱን አጠቃሎ የሰጠው ሰው በዚህ አይነት መንገድ ከአብይ አገልጋዮች ጋር ሆኖ ትልቅ ጉዳት እንዲደርስ ያደረገ ወይም ሲደርስ እጁን አጣጥፎ የተመለከተ ሰው አሁን በመጨረሻ ላይ የሆነች ብጣሽ ወረቀት አውጥቶ ንጹህ ነኝ ለማለት ወይም ደግሞ ጣቱን ብርሃኑ ነጋ ላይ ለመጠቆም የፈለገበት ሁኔታ አይተናል። እና ይሄ በፍጹም ተቀባይነት የሌለው እና በኃላፊነት በወገናችን ደም መጠየቅ አለበት ብዬ በበኩል ያምናለሁኝ።
የሚያገርን ሰርክ የምትገደአንድ ኢትዮጵያን ሰርክ የምትገደ በዘር ተለይቶ የምትታረደ በገዛ ሀገር ላይ የምትሳደደ በቃ